ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ነሐሴ 27 2014 ዓ.ም ዝግጅታችን ጀመረ። እንደምናመሻችሁ አድማጮቻችን፣ ዛሬ የማስተናግዳችሁ ሀብታሙ ስዩም ነኝ። ዛሬ ምሽት ከሚደመጡት ዘገባዎች መካከል ለገጠመን የቴክኒክ ችግር ይቅርታ እንጠይቃለን። ቀዳማዩ ተናጋሪ አሜሪካ በመስቀለኛ መንገድ ላይ እንደምትገኝ የተናገሩት ፕሬዚደንት ጆ ባይደን ነበሩ። ቀጥሎ ሊሰሙ የነበሩት በቴክኒክ ምክንያት አልተሰሙም። ፕሬዚደንቱን በከፋፋይነት መልሰው የሚከሱት በተወካዮቹ ምክር ቤት የአናሳዎቹ ሪፐብሊካን እንደራሴዎች መሪ የሆኑት ኬቨን ማካርቲ ናቸው። ሙሉ ዘገባው ቆየት ብሎ ይደመጣል። ከዚህ በተጨማሪ ዳግም ባገረሸው የሰሜን ኢትዮጵያ ጦርነት ምክንያት በሺዎች የሚቆጠሩ የሰሜን ወሎ ነዋሪዎች መፈናቀላቸውን፣ የሸዋሮቢት ከተማ ከንቲባ ግድያን፣ ኢትዮጵያ መንግሥት በህወሓት ተዋጊዎች ላይ ያቀረበው አዲስ ክስን የሚመለከቱ ዘገባዎችና ሌሎች በምሽቱ ተካተዋል። ዝግጅቶቻችን በዌብሳይታችን ላይና በፌስቡክ ገጻችን ቪኦኤ አምሃሪክ ላይ በቀጥታ በመደመጥ ላይ ይገኛል። የምሽቱ ስርጭታችን ዋና አዘጋጅ ቆንጅት ታዬ ስትሆን የድምፅና ምስል ምህንድስናውን የሚከውነው ደግሞ ኤልያስ አስማረ ነው። አበባየው ገበያው የማኅበራዊ ገጽና ድረገጽ ቅንብሩን፣ ግርማ ደገፋና ሲሳይ አሸናፊ ደግሞ የምስል ቅንብሩን ይከውናሉ። የምሽቱ ዝግጅታችን የሚጀምረው በዋና ዋና የዓለም ዜናዎች ነው። በመቀጠል ይሰማል።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሰሞኑን እንደገና በተጀመረው የሰሜን ኢትዮጵያው ጦርነት ከቆቦና አካባቢው ብቻ ወደ 150 ሺህ የሚጠጉ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር አስታውቋል። በየቦታው ተበታትነው ያሉ ተፈናቃዮችን መርሳ ላይ በየትምህርት ቤቶቹ ያሰባሰበ መሆኑን ያስታወቀው አስተዳደሩ የአስቸኳይ ጊዜ እርዳታ ግን ማቅረብ እንዳልቻለ አመልክቷል። የአሜሪካ ድምፅ ያነጋገራቸው ተፈናቃዮችም በከፋ ችግር ውስጥ መሆናቸውን ተናግረዋል። ባለፈው መጋቢት የተኩስ አቁም ስምምነት ላይ ከመድረሱ በፊት በነበረው ጦርነት ከተፈናቀሉት ከ1.4 ሚሊዮን በላይ ዜጎች አብዛኞቹ ወደ ቀያቸው ተመልሰው እንደነበር ያስታወሰው የአማራው ክልል መንግስት በበኩሉ ዳግም ያገረሸው ጦርነት የተፈናቃዮቹን ቁጥር እንደገና እንደጨመረውና ሂደቱን ወደ ኋላ እንደመለሰው ጠቁሟል። የአፋር ክልልም እንደዚህ እንደገና በተቀሰቀሰው ጦርነት ከ200,000 በላይ ዜጎች እንደተፈናቀሉበት መግለጹ ይታወቃል። በሌላም በኩል ካለፈው ሳምንት ጀምሮ ተቋርጦ የነበረው የባንክ አገልግሎት ዛሬ በወልዲያ ከተማ መጀመሩን ነዋሪዎች ተናግረዋል። አድማጮች፣ ዝርዝሩ በምሽቱ የዜና ትንታኔ ይቀርባል። የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ እና ከሳቸው ጋር የተያዙ ሌሎች አራት ሰዎች በፌዴራሉ መንግስት በሽብርተኝነት ለተፈረጀው ህወሓት የገንዘብ ድጋፍ በማድረግና በማህበራዊ ሚዲያ ግጭት ቀስቃሽ መልእክቶችን በማሰራጨት ወንጀል ተጠርጥረው በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት ቀርበዋል። የፌዴራል ፖሊስ ሰዎቹ በተጠረጠሩበት ወንጀል ተጨማሪ መረጃዎችን ለማሰባሰብ 14 ቀን እንዲሰጠው ፍርድ ቤቱን ጠይቆ ተፈቅዶለታል። የአቶ ክብሮም ጠበቃ አቶ ወንደሰን በፍቃዱ በበኩላቸው የተጠረጠሩበት ወንጀል ከዚህ በፊት በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት አቃቂ ምድብ ችሎት በዋስ እንዲለቀቁ የተወሰነበት ስለነበረ ከፍተኛው ፍርድ ቤት ፋይሉን ይዘጋዋል ብለን ጠብቀን ነበር ብለዋል። ዝርዝሩን ገብረ ሚካኤል ገብረ መድህን ያቀርበዋል።
የባይቶና ፓርቲ የውጭ ግንኙነት ኃላፊ አቶ ክብሮም በርሀ የሚገኙባቸው አምስት ተጠርጣሪዎች በዛሬው ዕለት በፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት የቀረቡ ሲሆን በፖሊስ የተጠረጠሩበት ወንጀል ምንነትም ጠበቃው አቶ ወንደሰን በፍቃዱ እንዲህ ይገልጹታል።
በአብዛኛው ከህወሓት ጋር ሽብር ቡድን ጋር አባል በመሆን የሽብር ቡድኑን ከፍተኛ ተመልምለው ትንሳኤ መረዳጃ እድር በሚል ማህበር ፈጥረው በሱ የገንዘብ ማሰባሰብና ፋይናንስ ማድረግ እንዲሁም ግጭቶች ቀስቃሽ ሲሆኑ በማህበራዊ ሚዲያዎች ለቀዋል በሚል ነው የጠረጠራቸው። በዚህ ነው ተጠርጥረው የቀረቡት ዛሬ።
ተጠርጣሪዎቹ ጉዳያቸው በፌደራል ከፍተኛ ፍርድ ቤት አራዳ ምድብ ወንጀል ችሎት መታየት ጀመረው ባለፈው ሮብ ነሐሴ 25 ቀን 2014 ዓ.ም ተመረተ ነበር። በእለቱ ጠበቆቻቸው ተጠርጣሪዎቹ ሐምሌ 5 ቀን 2014 ዓ.ም በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቀርበው በ2000 ዋስ እንዲወጡ ተወስኖ ስለነበረ እዚህ ሊቀርቡ አይገባም ብለው ተከራክረው እንደነበር አቶ ወንደሰን በፍቃዱ ለቪኦኤ ተናግሯል። የፌደራል ከፍተኛ ፍርድ ቤት ግን በአዲስ አበባ የመጀመሪያ ደረጃ ፍርድ ቤት የተከፈተው ፋይል ለዛሬ እንዲቀርብለት ትዕዛዝ ሰጥቶ ነበር። በዚህ መሰረትም የመጀመሪያው ፋይል በዛሬው ዕለት ለከፍተኛው ፍርድ ቤት ቀርቧል። ፍርድ ቤቱ ከፋይሉ ሰዎቹ የተጠረጠሩበትን የወንጀል አይነት ተመልክቷል። ፌደራል ፖሊስ በጉዳዩ ላይ ተጨማሪ መረጃ ለማሰባሰብ የጠየቀውንም የ14 ቀን የጊዜ ቀጠሮ ፈቅዷል።
ከችሎቱ እንደተረዳ ነው ፋይሉ ተመሳሳይ ነው። በእርግጥ የተጠረጠሩበት ግን የተጨመሩ ከዚህ ከማህበራዊ ሚዲያዎች ጋር በተያያዘ ግጭት ቀስቃሽ ነገሮችን አሰራጭተዋል በሚል ተጨማሪ የወንጀል ጥርጣሬ ስለቀረበባቸው በዚህኛው እንዲያጣሩ ብለው የ14 ቀን ጊዜ ቀጠሮ ፈቅደዋል። ስለዚህ ለመስከረም 6 ብለው ቀጥረዋል ማለት ነው።
ጠበቃው አቶ ወንደሰን በፍቃዱ ግን የፌደራል ከፍተኛ ፍርድ ቤት ፋይሉን ይዘጋዋል ብለን ጠብቀን ነበር ብለዋል።
ከዚህ በፊት በዚህኛው በተመሳሳይ ጉዳይ ፍርድ ቤት ቀርበው የ2000 ብር ዋስ የተባሉ ስለሆኑ ድጋሚ ይቀርባሉ ብለን አልገመትንም። ሲቀርቡም ፍርድ ቤቱ ፋይሉን ዘግቶ ኢቭን የዋስትና ክርክር ሳያደርግ ፋይሉን ዘግቶ ያሰናብተናል ብለን ነበር የጠበቅነው።
አቶ ክብሮም በርሀ ሐምሌ 5 ቀን 2014 ዓ.ም የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት በዋስ እንዲወጡ ከወሰነላቸው በኋላ ከእስር ሳይለቀቁ ወደ አልታወቀ ቦታ መወሰዳቸውንና ከ35 ቀናት በኋላ ወደ አዲስ አበባ አባ ሳሙኤል ማረሚያ ቤት መምጣታቸውን መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በምዕራብ አፍጋኒስታን በሰው ብዛት በተጨናነቀ መስጊድ ውስጥ አንድ አጥፍቶ ጠፊ ዛሬ አርብ ባደረሰው የቦምብ አደጋ 18 አማኞች ሲገደሉ ቢያንስ 24 መቁሰላቸው ተነገረ። ከተገደሉት ውስጥ ለታሊባን ታማኝ መሆናቸው የተነገረው ሙጀቢር ራህማን አንሳሪ የተባሉት ከፍተኛ የሃይማኖት መሪ እንደሚገኙበት ተዘግበዋል። የታሊባን ዋና ቃል አቀባይ ዛቢሁላህ ሙጃሂድ ድርጊቱን አውግዘው ተጠያቂዎቹ ወደ ፍርድ ይመጣሉ ብለዋል። ቃል አቀባዩ በትዊት መልእክታቸው የአገሪቱ ጀግናና ተጽዕኖ ፈጣሪ መምህር ጭካኔና ፍርሃት በተሞላበት ሁኔታ ተገድለዋል ሲሉ በአንሳሪ ሞት የተሰማቸውን ሐዘን ገልጸዋል። አንሳሪ ላለፉት 2 አስርት ዓመታት በዩናይትድ ስቴትስ የተመራው የምዕራባውያን ኃይል በአፍጋኒስታን መሰማራቱን ሲቃወሙ መቆየታቸው ተመልክቷል። ስለ ጥቃቱ ኃላፊነቱን እስካሁን የወሰደ አልተገኘም። ይሁን እንጂ አይሲስ ኬ እየተባለ የሚጠራውና ራሱን በአፍጋኒስታን የእስላማዊ መንግስት ቅርንጫፍ አድርጎ የሚወስደው ቡድን ተጠያቂ ሊሆን እንደሚችል ተገምቷል። ቡድኑ በቅርቡ ወራት በአፍጋኒስታን በሚገኙ በርካታ መስጊዶችና የታሊባን ደጋፊ በሆኑ የሃይማኖት መሪዎች ላይ ጥቃት ሲያደርስ መቆየቱ ይታወሳል። ዲሞክራሲ ዩናይትድ ስቴትስ ውስጥ መስቀለኛ መንገድ ላይ እንደሚገኝ ፕሬዚደንት ጆ ባይደን ትናንት ምሽት ባሰሙት ንግግራቸው አስታወቁ። አደገኛ ሲሉ ፕሬዚደንቱ ለጠሩት ሁኔታ የቀድሞ ፕሬዚደንት ዶናልድ ትራምፕ የሚደግፏቸውን ስጋት ደቅነዋል ያሏቸውን ሪፐብሊካን ተጠያቂ አድርገዋል። በሌላ በኩል ደግሞ ፕሬዚደንቱ ትናንት ካደረጉት ንግግር ቀደም ብለው ተገዳዳሪ መልእክት ያስተላለፉት በተወካዮች ምክር ቤቱ የአናሳዎቹ ሪፐብሊካን እንደራሴዎች መሪ ኬቪን ማካርቲ ባይደንን በከፋፋይነት ከሰው ቀድመው ይቅርታ መጠየቅ አለባቸው ብለዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ምንም እንኳ በሩሲያና በዩክሬን ኃይሎች መካከል በተቋሙ አካባቢ ከባድ ውጊያ እየተካሄደ ቢሆንም የተባበሩት መንግስታት የኒውክለር ባለሙያዎች ቡድን ትናንት አሙስ የመጀመሪያውን የጥንቃቄና የደህንነት ጉብኝቱን በዛፖርዣው ተቋም ማካሄዱን የእንግሊዝ መከላከያ ሚኒስቴር ዛሬ አርብ ባወጣው መግለጫ አመለከተ። በተባበሩት መንግስታት ድርጅት ዓለም አቀፍ መርማሪዎች እየተፈተሸ በሚገኘውና በሩሲያ ቁጥጥር ስር ባለው ዛፖርዣ የኒውክለር ኃይል ማመንጫ ተቋም አቅራቢያ የሚካሄደው ከባድ ውጊያ መቀጠሉንና ደቡብ ዩክሬን ውስጥ ተቋሙ አቅራቢያ በሚገኘው የኤነር ሆዳር ወረዳ የከባድ መሳሪያ ድብደባ መካሄዱም በመግለጫው ተገልጿል። ተቆጣጣሪ ባለሙያዎቹ በዛሬውም ዕለት ስራቸውን ይቀጥላሉ ብሏል መግለጫው። በሌላም በኩል ሩሲያ ከሌሎች አገሮች ጋር በመሆን ትናንት አሙስ የጀመረችው ቮስቶክ 22 የተሰኘው የስትራቴጂክ ጦር ልምምድ ትላልቅና የተወሳሰቡ ወታደራዊ ልምምዶችን ማከናወን አልቻለም ሲል የእንግሊዝ መከላከያ ሚኒስቴር መግለጫ አመልክቷል። እንደዚህ ያሉ ዝግጅቶች አስቀድመው ተጽፈው የተዘጋጁ፣ ተነሳሽነትን የማይጋብዙ፣ በዋናነት የሩሲያን መሪዎችና ዓለም አቀፉን ማህበረሰብ ለማስደሰት የታለሙ ናቸው ብሏል መግለጫው። ኢራቅ ውስጥ በሺአ ተቀናቃኝ ሚሊሻ ቡድኖች መካከል ትናንት አሙስ በተፈጸመ የበቀል ግጭት 4 ታጣቂዎች መገደላቸውን የኢራቅ ደህንነት ባለስልጣናት አስታወቁ። ደቡባዊ ኢራቅ ውስጥ ባዝራ ከተማ ውስጥ የተፈጸመው ጥቃት የተከሰተው አገሪቱን ወደ ጎዳና ላይ ጦርነት የከተታት የሰሞኑ የባግዳድ ግጭት ከተካሄደ ቀናት በኋላ መሆኑን ተነግሯል። ከፍተኛ ተጽዕኖ ባላቸው የሺአ እስልምና መሪ የሙክታዳ አልሳዳርና በኢራን በሚደገፉት ተቀናቃኛቸው አሳይብ አሃል አልሃቅ በሚመሩ ወታደራዊ ቡድኖች መካከል ትናንት ምሽቱን የተከሰቀሰውን ግጭትና ሁከት ለመቆጣጠር የኢራቅ ጸጥታ ኃይሎች ወደ ባዝራ ከተማ መሰማራታቸው ተመልክቷል። ባግዳድ ውስጥ የመንግስት ዞን ተብሎ በተከለለው ክልል ውስጥ በአልሳዳር ታማኞችና በኢራቅ ደህንነት ኃይሎች በተነሳ ግጭት 30 ሰዎች ሲሞቱ 400 የሚሆኑት ደግሞ መቆሰላቸውን አሶሲየትድ ፕሬስ ዘግቧል። ባለፈው ማክሰኞ አልሳዳር ተከታዮቻቸው አካባቢውን ለቀው እንዲወጡ በማዘዛቸው ግጭቱ መቆሙን ዘገባው አመልክቷል። ግጭቶቹ በሙክታዳ አልሳዳርና ካለፈው አመት የምክር ቤት አባላት ምርጫ በኋላ በኢራን በሚደገፉ ተቀናቃኞች ቡድኖቻቸው መካከል የተፈጠረው አለመግባባት ውጤት መሆኑን ተመልክቷል። አልሳዳር ባለፈው ህዳር ምርጫ ከፍተኛ ቁጥር ያለውን የምክር ቤቱን መቀመጫ ቢያሸንፉም መንግስት ለመመስረት የሚያስችላቸውን ጥምረት መፍጠር አልቻሉም። በዚህ የተነሳ የእሳቸው ድርጅት አባላት ከአገሪቱ ምክር ቤት ራሳቸውን ያገለሉ ሲሆን ደጋፊዎቻቸው በባግዳድ የሚገኘውን የምክር ቤቱን ህንጻ በመውረር አጥቅተዋል። አልሳዳር ምክር ቤቱ እንዲፈርስና ከሚቀጥለው ምርጫ በፊት ሌላ ምርጫ ከወዲሁ እንዲደረግ ጠይቀዋል። ይሁን እንጂ ሁለቱም ፓርቲዎች ፓርላማው በሚበተንበት መንገድ አልተስማሙም። የኢራቅ ጠቅላይ ፍርድ ቤት የኢራቅ ምክር ቤትን መበተን ይቻል እንደሆነ ለመወሰን ለሚቀጥለው ሳምንት ረቡዕ ቀጠሮ መያዙ ተመልክቷል። የታይዋን መከላከያ ሚኒስቴር የቻይናን ወታደራዊ እንቅስቃሴዎች የሚያሳዩ ተጨማሪ መረጃዎችን ለህዝብ ይፋ ማድረጉ መጀመሩ ተነገረ። ቻይና በነሐሴ ወር የታይዋንን የአየር ክልል የጣሱ 300 በረራዎች በማካሄድ እስከዛሬዎቹ ከፍተኛውን ቁጥር ማስመዝገቧን በታይዋን ለህዝብ ይፋ የተደረጉ መረጃዎች አመልክተዋል። እንደ አውሮፓ አቆጣጠር ከ2020 ጀምሮ የታይዋንና የቻይናን የባህርና የየብስ ክልል ጨምሮ ወደ ታይዋን የአየር ክልል ስለገቡ የቻይና አውሮፕላኖችም ያለውን መረጃ የታይዋን ጦር ይፋ ማድረጉ ተመልክቷል። እንደ አውሮፓ አቆጣጠር ከ2020 ጀምሮ የታይዋንና የቻይናን የባህርና የየብስ ክልል ጨምሮ ወደ ታይዋን የአየር ክልል ስለገቡ የቻይና አውሮፕላኖችም ያለውን መረጃ የታይዋን ጦር ይፋ ማድረጉ ተመልክቷል። ባለፈው ነሐሴ ወር ብቻ በታይዋን የአየር ክልል ውስጥ ገብተው የተገኙ 444 በረራዎችን መመዝገቡን አስታውቋል። የታይዋን የአየር ክልል ጥሰት የሚከታተለው ተቋም ይፋ ባደረገው መረጃ ይህ ባለፈው ጥቅምት ከተመዘገበው 196 በረራዎች ከእጥፍ በላይ ሆኖ መገኘቱን አመልክተዋል። የታይዋን የአየር ክልል በመጣስ እየጨመሩ የመጡ የቻይና በረራዎች ለታይዋን ስጋት መፍጠራቸው ተመልክተዋል። ነሐሴ 1964 ዓ.ም በተካሄደው የሙኒክ ኦሎምፒክ ወቅት በተፈጸመ ጥቃት ለተገደሉ የእስራኤል አትሌቶች ቤተሰቦች 28 ሚሊዮን ዶላር ካሳ ለመክፈል ጀርመን መስማማቷን የአገር ውስጥ ሚኒስቴሯን ቃል አቀባይ ጠቅሶ ሮይተርስ ዛሬ ዘግቧል። በዛሬ ምንዛሪ ወደ 1 ቢሊዮን ተኩል የኢትዮጵያ ብር መሆኑ ነው። የእስራኤል ኦሎምፒክ ቡድን አባላት ደህንነቱ በሚገባ ካልተጠበቀ የአትሌቶች መንደር ነሐሴ 30 1964 ዓ.ም በፍልስጤማውያንና ብላክ ሰፕቴምበር ግሩፕ በሚባል ቡድን ነበር ታግተው ከተወሰዱም በኋላ ለማስለቀቅ በተደረገው ጥረት ውስጥ በተከፈተ የተኩስ ልውውጥ 11 እስራኤላውያን አትሌቶች፣ 5 ፍልስጤማውያን እንዲሁም 1 የጀርመን ፖሊስ መገደላቸው ተዘግበዋል። የጀርመን መንግስት ቀደም ሲል እከፍላለሁ ያለውን ካሳ መጠን ያስከፋቸው የሟቾቹ ቤተሰቦች የፊታችን ሰኞ ሙኒክ ውስጥ ይደረጋል በተባለው 50ኛው የሙት ዓመት መታሰቢያ ስነ ስርዓት ላይ እንደማይገኙ ሰሞኑን አስታውቀው ነበር። አድማጮች፣ ለምሽቱ የተመደበው የዜና ክፍለ ጊዜ በዚህ ተጠናቋል። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ እናመሰግናለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 27 2014 ዓ.ም ዝግጅታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ደግሞ የፌስቡክ ተመልካቾቻችን። አድማጮቻችን በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ ላይቭ ደግሞ አት ቪኦኤ አምሃሪክ ላይም በቀጥታ ስርጭታችንን ማዳመጥ ትችላላችሁ። ኢንስታግራምና ዩቲዩብ ላይም እንገኛለን። የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎችን ወደምንሰማበት ምዕራፍ እንሸጋገር። ቅድሚያ የዕለቱን አበይ ዘገባ እናሰማችሁ። ዴሞክራሲ ዩናይትድ ስቴትስ ውስጥ መስቀለኛ መንገድ ላይ እንደሚገኝ ፕሬዚዳንቷ ጆ ባይደን አስታውቀዋል። አደገኛ ሲሉ ፕሬዚደንቱ ለጠሩት ሁኔታ የቀደመውን ፕሬዚደንት ዶናልድ ትራምፕ የሚደግፏቸውን ስጋት ደቅኗል ያሏቸውን ሪፐብሊካኑን ተጠያቂ አድርገዋል። በሌላ በኩል ደግሞ ፕሬዚደንቱ ትናንት ካደረጉት ንግግር ቀደም ብለው ተገዳዳሪ መልእክት ያስተላለፉት በተወካዮች ምክር ቤቱ የአናሳዎቹ ሪፐብሊካን እንደራሴዎች ሜሪ ኬቨን ማከርቲ ባይደንን በከፋፋይነት ከሰው ቀድሞ ይቅርታ መጠየቅ አለባቸው ብለዋል። አኒታ ፓውል ከዋሽንግተን ዲሲ ያጠናቀረችውን ዘገባ ኤደን ግረመው እንደሚከተለው ታሰማናለች።
ላይነች ተጠያቂነቱን ደግሞ አንድ ሌላ አሜሪካዊ መዳፍ ላይ አኑረዋል።
ዛሬ ሪፐብሊካን ፓርቲውን ዶናልድ ትራምፕና ማጋ ሪፐብሊካኖች እንደሚቆጣጠሩት እንደሚነዱትና እንደሚያስፈራሩት ምንም ጥያቄ የለውም። ይሄ ደግሞ ለዚች ሀገር አደገኛ ነው።
ፕሬዝዳንቱ ትላንትና ባደረጉት ለ25 ደቂቃዎች በቆየ ንግግራቸው ውስጥ አንድ ቃል ከ25 ጊዜ ባላነሰ ድግግሞሽ አንስተዋል። ዴሞክራሲ። ፕሬዝዳንቱ ቃሉን ከትራምፕ ጎን የቆሙ ሪፐብሊካን ተቀናቃኞቻቸውን መደብደቢያ ቆመጥ አድርገው ተጠቅመውበታል ይላል የባልደረባዬ የአሪታ ፓውል ዘገባ። እነዚያ ሪፐብሊካን ያለፈው የዛሬ 2 ዓመት የተደረገው ምርጫ ተሰርቋል የሚለውን የትራምፕን የሐሰት ክስ የሚያስተጋቡ ናቸው። እነዚያ የትራምፕ ደጋፊዎች ቁልፍ ናቸው በሚባሉ ግዛቶች ውስጥ ሰው ድምጽ ለመስጠት እንዳይወጣ የሚገፋፉ ናቸው። በፕሬዝዳንቱ አባባል ደግሞ ታህሳስ 28 2013 ዓ.ም በተወካዮች ምክር ቤቱ ላይ የተፈጸመውን ሁከትና አመጽ የገፋፉ ያበረታቱ ናቸው። ባይደን ይህንኑ ቃል ብሩህ ላሉት መጪው ዘመን መግለጫነትም ተጠቅመውበታል። ያንን ዘመን የሚመራው ደግሞ የራሳቸው ዴሞክራቲክ ፓርቲ ነው። ለዚህ ደግሞ እማኙና ማስረገጫው በቅርቡ ያጸደቋቸው ህግጋት የስኬት ታሪክ ነው። ፕሬዝዳንት ጆ ባይደን
We can choose a better path forward to the future.
ለወደፊት ጉዟችን የተሻለውን ጎዳና መምረጥ እንችላለን። ያም ህልማችንንና ተስፋችንን ለመገንባት ድል የሚሰጠን ጎዳና ነው። እናም በዚህ ጎዳና ላይ ወደፊት በመራመድ ላይ እንገኛለን።
ከፕሬዝዳንቱ ቀደም ብለው የተናገሩት የተወካዮች ምክር ቤቱ ህዳጣን ሪፐብሊካን እንደራሴዎች መሪ ኬቨን ማከርቲ ባይደንን በከፋፋይነት ከሰዋቸዋል።
When the president speaks tonight at Independence Hall
ፕሬዝዳንቱ ዛሬ ነጻነት አዳራሽ ውስጥ ሲናገሩ ከአንደበታቸው ቀድመው ሊወጡ የሚገባቸው የመጀመሪያ መስመሮች በአስሮች ሚሊዮኖች የሚቆጠሩ አሜሪካውያንን ፋሽስቶች ሲሉ ስለመዝለፋቸው ይቅርታ መጠየቅ መሆን ይኖርባቸዋል።
ባይደን በዚህ ሳምንት ውስጥ ለሁለተኛ ጊዜ ወደ ፔንሲልቬኒያ መሄዳቸው ነው። ፔንሲልቬኒያ በመሰረቱ ዩናይትድ ስቴትስን ከመሰረቱት 13 የመጀመሪያ ግዛቶች አማካይ ላይ የምትገኝና የነጻነት አዋጅን ጨምሮ እጅግ የበዛ የሀገሪቱ ቁልፍ ሰነዶች የተፈረሙባት በመሆኑ ዘ ኪስቶን ስቴት እየተባለች ትጠራለች። እምብርት፣ ውል፣ ቁጭት እንደማለት ለድፍን ዩናይትድ ስቴትስ። የፊታችን ጥቅምት 28 2015 ዓ.ም በሚካሄደው የአማካኝ ዘመን እየተባለ በሚጠራው ቁልፍ ምርጫም ላይ የዴሞክራቶቹና የትራምፕ ሪፐብሊካን የጋለች የፍልሚያ መድረክ ናት። የዋይት ሃውስ የፕሬስ ኃላፊ ሚኒስትር ኬሪን ዣምፒየር ከፕሬዝዳንቱ ቀደም ብለው መግለጫ ሲሰጡ የትላንቱናው ንግግራቸው ከመደበኛው በላይ መሆኑን ተናግረው ነበር።
It's about the fundamental struggle around the globe between
ባለm ዙሪያ ባምባገነንነትና በዲሞክራሲ መካከለ የሚካሄደውን መሰረታዊ ትግል ሀገራችን ወደፊት ትራመድ ዘንድ ዲሞክራሲ ወሳኝ መሆኑን የሚያሳስብ ንግግር ነው።
የፕሬዝዳንቱ የትላንትናው ንግግር መሰረታ ሐሳቦች ከሰሞኑ የህግጋት ድሎቻቸውና ቅድሚያዎቻቸው ጋር የማይደራረቡ ስለመሆኑና አለመሆናቸው ጥያቄ የሚያነሱ ተንታኞች አሉ። ዊሊያም ሃውል በዩኒቨርሲቲ ኦፍ ቺካጎ የፖለቲካ ፕሮፌሰር ናቸው።
We're beginning to see what issues the Democrats see as
ዴሞክራቶች ይጠቅሙናል ብለው የሚያያቸውን ጉዳዮች ማየት ጀምረዋል። አንደኛው የመሳሪያ ጉዳይ ሲሆን ሌላው ደግሞ የዴሞክራሲ ጉዳይ ነው። ታዲያ እሳቸው በሁለቱም ጉዳዮች በምክር ቤቱ በኩል ብዙም የሰሩት ነገር የለም። በንግግራቸው በብዛት ያተኮሩት ደግሞ በእነዚህ ጉዳዮች ላይ ነው። ትኩረታቸው ግን አሁን ፖሊሲዎች ማውጣት ላይ ሳይሆን የምክር ቤቱን አደረጃጀት ማስተካከል ላይ ያነጣጠረ ነው።
የፕሬዝዳንቱን ንግግሮች የሚያጠኑ የታሪክ ባለሙያዎች እንደሚሉት ደግሞ የምርጫው ጊዜ እየቀረበ በመጣ መጠን የባይደን አነጋገርና ቃና በግልጽ በሚስተዋል ሁኔታ እየተለወጠ ነው። ጀርሚ ሱሪ በቴክሳስ ኦስትን የታሪክ ፕሮፌሰር ናቸው።
I believe the sharper rhetoric from the president and other Democrats is working.
ከፕሬዝዳንቱና ከሌሎችም ዲሞክራቶች የሚወጡ የሰሉ ንግግሮች እየሰሩ ነው ብዬ አምናለሁ። ብዙዎቹ ትራምፕን ያልመረጡ ነጻ ድምጽ ሰጪዎች በተለይ ሴቶች ቴክሳስና ካንሳስን በመሳሰሉ ወግ አጥባቂ ግዛቶች ውስጥ ሳይቀር በሪፐብሊካን አደናቃፊነት ተሰላጅተዋል። ደግሞም የቀድሞው ፕሬዝዳንት ህግን የመርገጥ ዜናም አሰልችቷቸዋል። ትራምፕ ዜና ላይ ባሉ መጠን ለዴሞክራቶች መልካም ነው።
በትላንትናው የፊላዴልፊያ ንግግራቸው ላይ ፕሬዝዳንቱ ምረጡ የሚለው ቃል የጠሩት 8 ጊዜ ብቻ እንደሆነ ያስታወሰችው አኒታ ፓውል እርሳቸው አሜሪካንን የሚያዩበት መንገድ ግን በአግባቡ ስለውበታል ብላለች።
We are the United States of America. The
United States of America. United States of America. እግዚአብሔር ሀገራችንን ይባርክ፣ ዲሞክራሲያችንን የሚጠብቁትንም ይባርክ፣ ሁላችሁንም ይባርክ። ዲሞክራሲ
አሜሪካውያን ማንን እንደሚያነሱ ማንን እንደሚጥሉም ለማወቅ እንግዲህ ጊዜው ሩቅ አይደለም። የሁለት ወር እድሜ ብቻ ነው ቀሪው።
የአሜሪካ ድምፅ ነው በማዳመጥ ላይ ያላችሁት። ቀደም ብላችሁ የሰማችሁት የዕለቱን አብይ ርዕስ ዘገባ ነው። የትንታኔው መጽሔት ይቀጥላል። በመቀጠል ወደ አዲስ አበባ እናቀናለን። ህወሓት ለትግራይ ህዝብ የሚያቀርበውን የሰብአዊ እርዳታ ለታጣቂዎቹ እየተጠቀመ ነው ሲል የኢትዮጵያ መንግስት በድጋሚ ከሷል። የፌዴራል መከላከያ ሰራዊት በአሁኑ ጦርነት በህወሓት ምሽግ ውስጥ የተገኘ ያለውን የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት የዩኤስአይዲ አርማ ያለበትን የእርዳታ ምግብ የሚያሳይ ፎቶግራፍ በፌስቡክ ገጹ ላይ አጋርቷል። ይህን በማስመልከት በአሜሪካ ድምፅ ጥያቄ የቀረበለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢሜይል በሰጠው ምላሽ የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወር ከትናንት በስቲያ በትዊተር ገጻቸው ያስተላለፉትን መልእክት ጠቁሟል። ተጨማሪ አስተያየት እንደሌለውም አመልክተዋል። ህወሓት ከኢትዮጵያ መንግስት ለቀረበበት ውንጀላ ቀጥተኛ ምላሽ ባይሰጥም ከዚህ ቀደም የቀረበበትን መሰል ውንጀላ ማስተባበሉ ይታወሳል። ይህንንና እንደ አዲስ ያገረሸውን ኢትዮጵያ ውስጥ ውጥረት የተመለከቱ ወቅታዊ ጉዳዮችን ኬኔዲ አባተ በቀጣይ ዘገባዎቹ ይቃኛል።
የመንግስት ኮሙኒኬሽን አገልግሎት ትናንት ነሐሴ 26 ባወጣው መግለጫ ህወሓት ዳግም ጀምሮታል ላለው ጦርነት ወደ ትግራይ የሚገባውን እርዳታ በመጠቀም ላይ መሆኑን አመልክቷል። ህወሓትን ከሀገር አጥፊነት ተግባሩ የማስቆም ግዴታ በኢትዮጵያ መንግስትና ህዝብ ላይ ወድቋል ያለው የመንግስት ኮሙኒኬሽን ለዚህም ምክንያት ብሎ ካስቀመጣቸው ነጥቦች መካከል የእርዳታ አቅርቦት ጉዳይ ይገኛል። ህወሓት ወደ ትግራይ የሚላከውን እርዳታ ለተቸገረው ህዝብ እንዳይደርስ በተቃራኒው እርዳታው ለጦርነት እንዲውል እያደረገ በመሆኑ መንግስት እርዳታው ለተረጂው ህዝብ እንዲደርስና ትግራይ ውስጥ ምቹ ሁኔታ በመፍጠር ህዝቡን ከችግር የመከላከል ግዴታ አለበት ብሏል መግለጫው። የፌደራል መከላከያ ሰራዊት ደግሞ በአሁኑ ጦርነት የተሰበረ ባለው የህወሓት ምሽግ ውስጥ የተገኘ ያለውንና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ አርማ ያለበትን የእርዳታ ምግብ የሚያሳይ ፎቶግራፍ በፌስቡክ ገጹ አጋርቷል። መንግስት በህወሓት ላይ ያቀረበውን እነዚህን ክሶች በተመለከተ በአሜሪካ ድምጽ ጥያቄ የቀረበለት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢሜይል በሰጠው ምላሽ የዩኤስአይዲ ዋና አስተዳዳሪ ሳማንታ ፓወር ከትናንት በስቲያ በትዊተር ገጻቸው ያስተላለፉትን መልእክት ጠቁሞ ተጨማሪ ምላሽ እንደሌለው አመልክቷል። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዋና አስተዳዳሪ ሳማንታ ፓወር በትዊተር አድራሻቸው ባሰፈሩት ጽሑፍ በኢትዮጵያ አፋር፣ አማራና ትግራይ ክልሎች የሰብአዊ እርዳታ ሰራተኞች እስር፣ የነዳጅ ዘረፋና የተሽከርካሪ ቅሚያን ጨምሮ ተቀባይነት የሌለው ጣልቃ ገብነት እየተፈጸመባቸው ነው ነበር ያሉት። ሰብአዊ እርዳታ ለተቸገሩት ይደርስ ዘንድ ሁሉም ወገኖች የሰብአዊ ተግባራትን እንዲያከብሩም ጥሪ አቅርበዋል። ለትግራይ ህዝብ የሚቀርበውን የእርዳታ ምግብ ለታጣቂዎቹ ይጠቀማል በሚል በኢትዮጵያ መንግስትና በመከላከያ ሰራዊት ለቀረቡበት ውንጀላዎች ከህወሓት ወገን የተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ ህወሓት ከዚህ ቀደም የቀረቡበትን መሰል ውንጀላዎች ማስተባበሉ ይታወሳል። የኢትዮጵያ መንግስትና ህወሓት ወደ ትግራይ ክልል የሰብአዊ እርዳታ አቅርቦት እንዳይደርስ ምክንያት ሆኗል በሚልም በተደጋጋሚ እርስ በርስ ሲወነጃጀሉ ይደመጣሉ። ያም ሆነ ይህ ናሲ 18 ዳግም የተቀሰቀሰውና በአሁን ወቅት ተባብሶ የቀጠለው ግጭት በሰብአዊ እርዳታ አቅርቦት ዙሪያ የሚስተዋሉ ችግሮችን ይበልጥ ማወሳሰቡ በመገለጽ ላይ ነው። የሰሜን ኢትዮጵያው ግጭት በትግራይ፣ በአማራና በአፋር የሚኖሩ 13 ሚሊዮን ሰዎች ሰብአዊ እርዳታ ጠባቂ እንዲሆኑ በማድረግ ይህም በዓለም ላይ ካሉት አስከፊ ሰብአዊ ቀውሶች አንዱ እንዲሆን አስተዋጽኦ አድርጓል ያለችው ብሪታንያ ሁለቱም ወገኖች ግጭቱን በማቆም ወደ ፖለቲካዊ ድርድር እንዲያመሩም ጠይቃለች። ለዚህም የአገሪቱ የአፍሪካ ቀንድ ሚኒስትር ቪኪ ፎርድ ትናንት ባወጡት መግለጫ የትግራይ ኃይሎች በአማራ ክልል የሚያደርጉትን ውጊያ በአስቸኳይ አቁመው ወደ ትግራይ ይመለሱ ያሉ ሲሆን የኤርትራ ኃይሎችም ትግራይን ለቀው ይውጡ ብለዋል። የኢትዮጵያ መንግስት ደግሞ በአስቸኳይ በትግራይ መሰረታዊ አገልግሎቶችን እንዲያስጀምርም ነው ሚኒስትሩ አይጠየቁት። ከዓለም የምግብ ፕሮግራም የተወሰደው ነዳጅ የሰብአዊ ድርጅቶችን ስራ የበለጠ ከባድ ያደርገዋል ያሉት ቪኪ ፎርድ ህወሓት ነዳጁን መልሶ ለሰብአዊ ስራ እንዲውል እንዲያደርግ ሲሉም አሳስበዋል። ሌሎች በርካታ ዓለም አቀፍ ተቋማትም ህወሓት ዘርፎታል ያሉትን የዓለም ምግብ ፕሮግራም ነዳጅ እንዲመልስ መጠየቃቸው ይታወቃል። ይሁን እንጂ ህወሓት ከዚህ ቀደም በሰጠው ምላሽ ከድርጅቱ ምንም ነዳጅ እንዳልዘረፈ፣ ይልቁንም ከፍተኛ መጠን ነዳጅ እንዳበደረው መግለጹ ይታወቃል። ይህ በእንዲህ እንዳለ ጦርነቱ ቆሞ የሰላም ጥረቶች እንዲቀጥሉ የሚቀርቡ ጥሪዎች የቀጠሉ ሲሆን የኢትዮጵያ የሃይማኖት ተቋማት ጉባኤም ትናንት በሰጠው መግለጫ የሰላም ቅድመ ሁኔታ ሰላም ብቻ መሆኑን በመጠቆም የጦርነቱ ተፋላሚ ወገኖች ጦርነቱን ያለ ቅድመ ሁኔታ በማቆም የሰላም ንግግሮች እንዲቀጥሉ ጠይቋል። ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው።
ለሰላም ቅድመ ሁኔታው ሰላም ነው። ይህን ያልንበት ጉባኤው ያለበት ምክንያት ደግሞ የራሱ የሆነ መነሻ አለው። ለምን በወቅቱ የሁሉ አምናው ካቻምናው ጦርነት ወደዚህ የለየለት ጦርነት ውስጥ ከመገባቱ በፊት የተደረጉ የሰላም ጥረቶች ተቀባይነት ቢያገኙ ኖሮ ወይንም ፕሪኮንዲሽን ባይቀመጥላቸው ኖሮ እነዛን ሁሉ የጠፉትን ሰብአዊም፣ ኢኮኖሚያዊም፣ ሞራላዊም አጠቃላይ ኪሳራን፣ ሀገራዊ ኪሳራና አጠቃላይ ጉዳቱን መቀነስ በቻለ ነበረ የሚል ስለሆነ ነው። ለሰላም ቅድመ ሁኔታው ሰላም ብቻ ነው ያለው። ከዚያ አኳያ ጉባኤያችን መሆን ያለበትን ብሏቸው ያስቀመጣቸውን አንደኛ የመጀመሪያ የሰላም ጥሪ አሁንም ለሁለቱም ወገኖች ማለት ለፌዴራሉ መንግስትም ሆነ ትግራይን ለሚያስተዳድረው አካል አሁንም የሰላም ጥሪ ቀርቧል። ለሰላም ለማምጣት ከሆነ ድርድሩ የሚያስፈልገው በዛ ውስጥ በውይይት ውስጥ ዊን ዊን ሶሉሽን ማግኘት ይቻላል፣ አሸናፊ መሆን ይችላል። ነገር ግን ቅድመ ሁኔታዎች የሚቀመጡ ከሆነ እስካሁን ለነበረው ምንትን አልጠቀመንም፣ አሁንም መፍትሄ ይሆናል ብለን አናስብም። ስለዚህ ለሰላም ቅድመ ሁኔታ ሰላም ብቻ ነው ብለን በመሪ ደረጃ ያነሳ ነው። ለዚህም ነው
ጉባኤው ከዚህ ቀደምም የሰላም ጥረቶችን ሲያደርግ መቆየቱን ያስታወሱት ጠቅላይ ጸሐፊው ለትግራይ የሃይማኖት አባቶች ያሉትን መልእክትም አስተላልፈዋል።
ትግራይ ክልል ላሉ የሃይማኖት አባቶች፣ እዛ ላሉት ባለስልጣናት የሚሆን እዛ ላሉት ተፋላሚ ኃይሎች ለሚሉ አካላት ጥሪውን በአባትነት ከፖለቲካም ከወገንተነትም ነጻ ሆኖ እንዲያቀርቡ ነው ጥሪ ያቀረቡ ነው፣ ለነሱም ጭምር ነው። በእርግጥ የሰላም ጥሪ ያቀረቡ መሆኑን የትግራይ ሃይማኖት ተቋማት ጉባኤ አድምጠናል፣ ቢዘገይም አድምጠናል። ቢሆንም አሁንም እሱን አጠናክረው መሄዱ ተገቢነት አለው ብለን እናስባለን፣ እናምናለን። ያደረጉትም ነገር አድንቀናል። ከሃይማኖት አባቶች የሚጠበቀውም እሱ ነው። ወገንተኛ መሆን ሳይሆን ጥፋተኛውን ጥፋት አጥፍተሃል ነው፣ ትክክል እየሰራውን ደግሞ ያቀረበውን የሰላም ሀሳብና ጥሪ ማመስገን ተገቢነት አለው ብለን ስለምናስብ ነው።
ሊቀ ትጉሃን ቀሲስ ታጋይ አክለውም የጦርነቱ ተሳታፊዎች ለሰላም ቅድሚያ እንዲሰጡ አሳስበው፣ ነገር ግን በጦርነት ውስጥ ማድረግ አለባቸው ያሉትን ጥንቃቄ አብራርተዋል።
አሁንም ሰላም ሊቀድም ይገባል፣ ንግግር ሊቀድም ይገባል። ሁለተኛው ይሄ ጦርነት እንኳን የተካሄደም በተለይ ዓለም አቀፍ ኮንቬንሽን የጦርነት ሕግ በሚጣረስ መልኩ እድሜያቸው ለጦርነት ያልደረሱ ጨቅላ ሕጻናት ጥይት መሳሪያ ብረታን ገባው መታየታቸው ጉባኤውን አሳዝኖታል። ይህን የሚወገዝ መሆኑን ገልጿል፣ በመግለጫ ውስጥ አትቷል። ቤተ እምነቶችን፣ ሲቪሊያንን ጥበቃ ከለላ ከዚህ በፊት የገጠመን ችግር ስላለ ባለፈው ጦርነት ቤተ እምነቶች የጥቃት ሰለባ መሆናቸውን የጦር መሳሪያ መሸሸጊያ መሆናቸውን ጠቅሶ ይሄ መደገም እንደሌለበት በአጽንኦት ገልጿል። ንጹሐን ዓለም አቀፍ ህጉ በወንጀለኛ ህግ መሰረት ይህንን ለሚያደርጉ አካላት ሊጠየቁ ይገባል የሚል አቋም አለው። ሶስተኛው የጦርነት ቅስቀሳውን ምክንያት በማድረግ ይህንን እያራገቡ የሀገሩን ሰላም የሀገሩን ጦርነት እንዲፋፋም የሚያደርጉ ዓለም አቀፍ ተቋማትን እናም ሌሎች በሀገር ውስጥ ያሉትም በሶሻል ሚዲያ በተለያዩ ማህበራዊ ድረገጽ ጦርነትን ከማባባስ ሽብርን ከማድረግ እዚህ ደርሷል እንደዚህ ሆናል እንደዚህ ሆናል እያሉ ህዝብን የሚያፈናቅሉ በጣም በጣም ሊቆጠብ ይገባል።
ዳግም የተቀሰቀሰው ጦርነት ከተጀመረ ዛሬ 10ኛ ቀኑን ያስቆጠረ ሲሆን በተለያዩ አካላት የሚቀርቡ የሰላም ጥሪዎች ተቀባይነት ሳያገኙ ጦርነቱ እየተባባሰ በመሄድ ላይ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን እናመሰግናለን። ቀጣዩም ዘገባ ኢትዮጵያ ውስጥ ካለው አዲስ ውጥረት ጋር የተገናኘ ነው። ሰሞኑን እንደገና ባገረሸው የሰሜን ኢትዮጵያ ጦርነት ከቆቦ አካባቢ ብቻ ወደ 150 ሺህ የሚጠጉ ሰዎች መፈናቀላቸውን የሰሜን ወሎ ዞን አስተዳደር አስታውቋል። ባለፈው መጋቢት የተኩስ አቁም ስምምነት ላይ ከመደረሱ በፊት በነበረው ጦርነት ከተፈናቀሉት ከ1.4 ሚሊዮን በላይ ዜጎች አብዛኞቹ ወደ ቀያቸው ተመልሰው እንደነበር ያስታወሰው የአማራ ክልል መንግስት በበኩሉ ያገረሸው ጦርነት ተፈናቃዮችን ቁጥር እንደገና እንደጨመረውና ሂደቱንም ወደ ኋላ እንደመለሰው ጠቁሟል። አስቴር ምስጋናው ተከታዩን ዘገባ ልካለች።
የህወሓት ታጣቂዎች ባለፈው ቅዳሜ የጎብየን ቀበሌ ሲቆጣጠሩ ነበር። ወይዘሮ ካባ በላይ ከ13 ዓመት ወንድ ልጇ ጋር በመሆን በእግር ጉዞ ስደት የጀመረችው ከስድስት ቀናት የእግር ጉዞ በኋላ ትናንት ኮምቦልቻ ከተማ እንደገባች ትናገራለች። በስደት ህይወቷን ብታተርፍም ሁኔታዎች ግን አስቸጋሪ እንደሆኑባት ትናገራለች።
ያው እየተቆራረጥኩኝ ያው በእግሬ እስከ ኮምቦልቻ ገብቻለሁ። አሁን ኮምቦልቻ ነው ያለሁት። ያው ቀን ዝም ብዬ እንዳገኝ ውላለሁ። ማታ ላይ በእግዚአብሔር ውላለሁ ያለ ሰው ያው ያሳድረኛል ማለት ነው።
የምታውቂው ሰው
የለኝም፣ የሚያውቀው ሰው የለኝም። እዚህ አብዛኛውን ወደ ኮምቦልቻ ዘመድ ወይም ጓደኛ ምናምን የለኝም። ዝም ብሎ ጎዳና ላይ ማለት ነው። አሁንም ራሱ ዝም ብዬ የሆነ ኳስ ሜዳ አለ እዛ ልጅ ልይ ምናምን ሲለኝ ዝም ብዬ አሁን ኳስ ሜዳ ወይ ኮምቦልቻ ኳስ የሚጫወት ልይ ብዬ ነው። ግን አሁንም ጓዳና ላይ ነው ያለው ዝም ብዬ ሜዳ ላይ ማለት ነው።
ወይዘሮ ካባ ከሷ በኋላ በስደት ከመጡ ሰዎች ባገኘችው መረጃ ወደ አካባቢው የገቡት የህወሓት ታጣቂዎች የሰብአዊ መብት ጥሰቶችን መፈጸማቸውንና ንብረቷን መዝረፋቸውን አስረድታለች።
እዛ ብራዘር ወንድም ያለ በአንድ ልጁ ማለት ነው፣ ሶስት ልጅ አለ ወልዶ ማለት ነው። እና አልወጣም ብሎ እዛ ተቀምጦ ነበርና በአንድ ልጁ ገንጥለው ልጅህን እንገልብሃለን ብር ካላመጣህ ምናምን ብለው ያው ከልጁ ላይ ጥይት ደቅነው ዛቻ ሲዝቱ ያው ወንድሜን ትንሽ ገንዘብ በመኖሩ ያንን ገንዘብ አውጥቶ በመስጠት ያው የልጁን ህይወት ታድጓል። ያው ንብረቶች ሁሉ ተዘርፈዋል። ዘግናኝ ሁኔታ ሻይ ቤት ሰራ ነበር። ያንን ድረስ አውድመውታል። ተገለዋል፣ ተደፍረዋል። በቃ ዘግናኝ በሆነ ሰዎች በቃ አረመኔዎች ማለት ነው።
ህወሓት ቀደም ሲል ለተሰነዘሩበት ተመሳሳይ ውንጀላዎች በሰጣቸው ምላሾች ሰላማዊ ሰዎችን ኢላማ እንደማያደርግ በመግለጽ አስተባብሏል። ጦርነቱ ከአማራ ክልል ህዝብ ጋር እንዳልሆነ በመግለጽም ነው የህወሓት መሪዎች መሰል ውንጀላዎችን እያስተባበሉ የሚገኙት። በተለይ በቆቦ አካባቢ የህወሓት ታጣቂዎች በሰላማዊ ሰዎች ላይ ፈጸሟቸው የተባሉ ግድያዎችን በተመለከተ መረጃዎች እንደደረሱትና እንደሚያጣራ የኢትዮጵያ ሰብአዊ መብት ኮሚሽን ማስታወቁም ይታወሳል። ከቆቦ ተፈናቅላ ወልዲያ ከተማ የምትገኘው የሁለት ልጆች እናት ቤቲ ማሞም እሷና መሰሎቿ በአስቸጋሪ ሁኔታ ውስጥ እንዳሉ ትናገራለች።
ከአቅም በላይ በሆነ ችግር በረንዳ ላይ ካርቶን አንጥፎ ነው በቃ አሁን ህዝቡ እየተኛ የሚበላው የሚጠጣው የሌለው በረንዳ ላይ አንጥፎ ነው የሚተኛው። አሁን ያየሁትን በቃ ህዝቡ ተደድሮ ቁጭ ብሏል፣ ተኝቷል በረንዳ ላይ ካርቶን ይዞ ማለት ነው። በቃ የራያ ሰው በአጠቃላይ የራያ ተብሎ በዛ ያለው ሰው በሙሉ ነው። እንግዲህ
የሰሜን ወሎ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ አቶ አለሙ ይማም በጦርነቱ ምክንያት ከራያና ቆቦ ከተማ ብቻ ወደ 150 ሺህ የሚጠጉ ተፈናቃዮችን መርሳ በሚገኙ ትምህርት ቤቶች እያሰፈሩ እንደሆነ ተናግረዋል። የዕለት ምግብ ግን እስካሁን ማቅረብ አለመቻላቸውን አክለው ገልጸዋል።
ግን ሰው በጣም ብዙ ነው የሚገርምሽ፣ እስከ 150 ሺህ ብለን ይለያል። አሁን ያለው ሰው ግማሹ የተወሰነ 25% የሚሆነው ደሴ ነው ያለው፣ 40% የሚሆነው ወልዲያ ያለ፣ ቀሪው ደግሞ አሁን መርስ አካባቢ ላይ እያስገባ ነው ወደ የትምህርት ቤቱ።
የዕለት ምግብ ሳ እያገኙ
አሁን የለን ማዘና ምንም የተጀመረ ሳው ተረጋጋ አካባቢው ስቶራችን ንብል አሁን የምናቀርበው ነገር የለንም። ኦልሬዲ ና እየገባ ነው ሰው ለራት ራሱ የምንሰጣቸው ነገር የለንም። አሁን ፍራሽ የለን፣ ብርድ ልብስ የለ፣ ማብሰያ የለ፣ ምን የለ፣ ምግብ ለለታው ከብስኩት ጀምሮ የምንሰጣቸው ነገር የለንም።
ከደሴ የሚመጡበት ትራንስፖርትስ
አሁን እየመጡ ያሉ በግላቸው ነው እየመጡ ያሉት፣ ግን ብዙዎቹ ትራንስፖርት መንጫተው አሁን ደግሞ ወሎን እየጠየቅናቸው ነበር፣ ግን እነሱም የሚያገኙበት እድል ያለ አይመስለኝም። ትንሽ
ባለፈው መጋቢት ከተተገበረው የተኩስ አቁም በፊት በነበረው የሰሜን ኢትዮጵያ ጦርነት 1.4 ሚሊዮን ዜጎች ተፈናቅለው እንደነበር ያስታወሰው ደግሞ የአማራ ብሔራዊ ክልላዊ መንግስት ነው። ከነዛ ተፈናቃዮች ውስጥ አብዛኛዎቹ ወደ ቀያቸው መመለሳቸውንና 250,000 ብቻ በመጠለያዎች እንደሚገኙ የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን ተናግረዋል። የምግብ ድጋፉን በተመለከተ ከፌዴራል መንግስት ጋር እየተነጋገርን ነው፣ ከአንድ ግብረሰናይ ድርጅትም የተገኘ የምግብ ድጋፍ እየተጓጓዘ ነው ብለዋል።
በጦርነቱ ተፈናቅሎ የነበረ 1.4 ሚሊዮን ነበር። ከዚህ 1.4 ሚሊዮን ውስጥ 1.1 ሚሊዮን በላይ የሚሆነውን ተፈናቃይ በነበረው አንጻራዊ ሰላም ወደ ቀያው መልሰ ነው ነበር። ከዚያ ሆኖ ነው ድጋፉን የሚያገኝ ነበር። ከ250,000 በላይ ተፈናቃይ ነበር በጦርነቱ ምክንያት የተፈናቀለ። የህወሓት ቤተኛ ቡድን የከፈተውን ወረራ መሰረት አድርጎ የተፈናቀሉትን ቁጥር አይጨምርም። የምግብ ክፍተት እንዳለ ያነሷቸው ጉዳዮች ትክክል ነው። ይህንን ችግር ለመፍታት ኮሚሽኑ ሲያሬስ ከሚባል መንግስታዊ ያልሆነ ድርጅት የምግብ ክፍተቱን እንዲሞላ ባደረገው ጥረት ምግቡ አሁን እየተጓጓዘ ይገኛል። ስለዚህ በአጭር ቀን ውስጥ ችግራቸውን ሊፈታ የሚችል የምግብ ድጋፍ እንደሚቀርብላቸው ተስፋ እናደርጋለን። ጦርነቱን መሰረት አድርጎ የሚፈናቀሉ ተፈናቃዮች ምግብ ያስፈልጋቸዋል፣ መጠለያ ያስፈልጋቸዋል፣ ሀብት ንብረታቸውን አጥተው ነው የሚመጡት። ስለዚህ ይሄ ደግሞ የማህበረሰብ ቀውስ ይፈጥራል እና በክልሉ ዘንድ የሚፈጥረው ተጽዕኖ ከባድ ነው።
በተመሳሳይ የአፋር ክልል አደጋ ስጋትና ቅነሳ አመራር ኮሚሽነር ከሰሞኑ ጦርነት ጋር በተያያዘ ከ200,000 በላይ ሰዎች መፈናቀላቸውን መግለጹ ይታወሳል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ባወጣው መግለጫም እንደገና የተጀመረውን ጦርነት ተከትሎ በሺዎቹ የሚቆጠሩ ሰዎች ከአፋር ክልል ጉሊናና ያሉ ወረዳዎች መፈናቀላቸውን አመልክቷል። ይህ በእንዲህ እንዳለ ከሳምንት በፊት በተጀመረው ጦርነት ምክንያት በስጋት አካባቢያቸውን ለቀው የነበሩ የወልዲያ ከተማ ነዋሪዎች በብዛት መመለሳቸውንና ተዘግተው የነበሩ ባንክን የመሳሰሉ አገልግሎት ሰጪ ተቋማትም መከፈታቸውን ነዋሪዎች ተናግረዋል። አቶ የአዳም ብርሃን ከእነዚህ ነዋሪዎች አንዱ ናቸው።
ከተማችን አሁን ወደ ነባር እንቅስቃሴዋ ተመልሳለች። ባንኮች ዛሬ ሁሉም በሚባል ደረጃ ስራ ጀምረዋል። ወጥቶ የነበረው ተመልሷል። በአብዛኛው አሁን ወደ ነበረ የደጀነት ስራው ተመልሷን ጦሩን እያገዘ ነው። በአጠቃላይ የከተማ ሁኔታ ሰላም ነው የሚባል ነው።
አሁንም ሀሰተኛ መረጃዎች ማታ ማታ እየተሰራጩ እንደሆነና ከጥቂት ሰዎች በቀር አብዛኛው ነዋሪ ራሱን እያረጋጋ እንደሆነ አክለው ገልጸዋል። አቶ ያዳም
እነሱ ስራ ትልቁ ውጊያቸው በመረጃ ህዝቡንም ማሸበር ስለሆነ ማታ ማታ የሚለቀቅ ወሬ አለ። ያው ያን ያልተረዱ ሰዎች ይረበሻሉ። ግን አሁን ወጣቱም እየወጣ እያረጋጋቸው ነው። ከትላንት ጀምሮ መረበሹ ቁሟል።
በሌላ በኩል የፌዴራል መንግስቱና የትግራይ ክልልን እያስተዳደረ የሚገኘው ህወሀት በሁመራ በኩል ጦርነት መጀመሩን በመግለጽ እየተወነጃጀሉ መሆኑ ይታወቃል። አዲ ረመጥ ወይም ወፋር ግፍ ተብሎ በሚጠራው ከተማ ነዋሪ የሆኑት አቶ ፍሬው አስማረ በርቀት ቢሆንም የከባድ መሳሪያ ተኩስ ድምፅ መስማታቸውን ተናግረዋል።
ተኩሱ ይሰማል። በተለይ ማታ ካለ ካለው የአየር ኮንዲሽን አንጻር ማታ በሰፊ ይሰማል። ዛሬም ሲተኮስ አድሯል። የተኩስ ድምፅ ከጊዜ ወደ ጊዜ ያው እየራቀ በዚያው ዲስታንስ በራቀ ቁጥር እሱም እየራቀ የሚሄድበት ሁኔታ ነው ያለው።
ሁለቱ አካላት ግጭቱን በማቆም ለሰላም የሚደረጉ ጥረቶችን አጠናክረው እንደሚቀጥሉ ዓለም አቀፉ ማህበረሰብ አሁንም ተማጽኖ እያቀረበ ይገኛል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
አስቴር ምስጋናው እናመሰግናለን። በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር በሰሜን ሸዋ ዞን የሸዋሮቢት ከንቲባ ውብሸት አያሌው ግድያ እንደተፈጸመባቸው ተሰምተዋል። ትናንት ስራ ቆይተው ምሽት ወደ ቤታቸው በመግባት ላይ ሳሉ ማንነታቸው ባልታወቁ ታጣቂዎች እንደተገደሉ የከተማው አስተዳደር መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ገልጸዋል። ይህም በተመለከተ መስፍን አራጌ ቀጣዩን ዘገባ ልከዋል።
ከተማ አስተዳደሩን በአመራርነት ከሚያስተዳድሩ ወጣት አመራሮች መሀል አንዱ እንደሆኑ የሚነገርላቸው ከንቲባ ውብሸት ግድያው የተፈጸመባቸው ትናንት ከስራ ተመልሰው ወደ መኖሪያ ቤታቸው በመግባት ላይ ሳሉ መሆኑን የከተማ አስተዳደሩ ከንቲባ ጽህፈት ቤት ህዝብና ሚዲያ ግንኙነት ባለሙያ ኑሩ መሐመድ ለአሜሪካ ድምፅ አስታውቀዋል።
ትናንትና ነሐሴ 26 ማለት ነው፣ 2 ሰዓት ጀምሮ እስከ 3 ሰዓት ባለው ጊዜ ውስጥ ነው የተፈጠረው። እኛም በጣም አዝነናል። አስደንጋጭ ሁኔታ ነው የተፈጸመው። ምንም ልንገምትበት እንዲሁም ደግሞ ልናስብበት በማንችል በት አግባብ ነው ድርጊቱ የተፈጸመው። ተቀዳሚ ከንቲባ አቶ ውብሸት ወደ ቤታቸው ደከመኝ እንግዲህ ስራ ላይ ብለው ወደ ማታ ላይ ቅድም በገለጽኩልህ ሰዓት ላይ ሲገቡ ነው እንግዲህ ቤታቸው በራፋቸው ላይ ማናታቸው ያልታወቀ ግለሰቦች ናቸው ጥቃት ደርሶባቸው ህይወታቸው ያለፈው።
በጥቃቱ ወቅት ከጎናቸው የነበሩት ባለቤታቸውም ጉዳት ደርሶባቸው ሕክምና መውሰዳቸውን አቶ ኑሩ ገልጸዋል።
ከዛ ውጪ ባለቤታቸው ቀኝ እጃቸው ላይ መጠነኛ ጉዳት ደርሶባቸው ሕክምና ወስደዋል። በአጠቃላይ ያለው ሁኔታ ይሄ ነው። በጣም አዝነናል። በጣም አስደንግጦናል። የመንግስት መዋቅሩ ብቻ ሳይሆን ጥቅል የሸዋሮቢት ህዝብ፣ ወጣቱ፣ ሁሉም ማህበረሰብ ነው የያዘ ነው።
ከንቲባው በሸዋሮቢት ተወልደው ያደጉ መሆናቸው በአብዛኛው የከተማው ነዋሪ ዘንድ ተቀባይነት እንዲያገኙ አስችሏቸዋል ይላሉ አቶ ሆኖሮ። ከንቲባው የደህንነት ጠባቂ እንደሌላቸው የአሜሪካ ድምጽ የመረጃ ምንጮች የጠቆሙ ሲሆን የከተማ አስተዳደሩ በይፋዊ ማህበራዊ ገጹ ባወጣው መረጃም ከዚህ ቀደም በህዝባዊ ውይይት ላይ ከንቲባው የተናገሩትን አስደምጧል።
ለምሳሌ አሁን እኔ ቤት ላይ 6 ልዩ ኃይል እንዲመደብ ምር ከላይ ጭምር ታዞ ማለት ነው ፍቃድ ተሰጥቶኛል። 6 ልዩ ኃይል በፍጹም አልፈልግም። እንግዲህ የምሰራው ነገር ህብረተሰብ የሚጎዳ የምሰራው ነገር የተለያየ ህዝብን የሚበድል ነገር ካለ እንግዲህ ህዝብ ይፈርዳል ማለት ነው። በአሁኑ ሰዓት ለምንሰራው ስራ ደግሞ ዋጋ ብንከፍል ችግር የለውም። የምንከፍለውን ዋጋ ግን በቃ ለሀገር የተከፈለ ዋጋ ተብሎ መያዝ አለበት።
ከአባታቸው የውሃ አያሌው ባዩና ከእናታቸው ብዙነሽ መር ሸዋሮቢት ውስጥ የተወለዱት የ37 ዓመቱ ከንቲባ ባለትዳርና የአንድ ወንድ እንዲሁም የአንድ ሴት ልጅ አባት ነበሩ። የከንቲባው የቀብር ስነ ስርዓት ዛሬ በሸዋሮቢት ደብረ ኃይል ቅዱስ ቴዎድሮስ ቤተክርስቲያን የተፈጸመ ሲሆን የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ታደሰ ገብረ ጻድቅን ጨምሮ የዞኑ አመራሮች ተገኝተዋል። ትናንት የሸዋሮቢት ከተማ አስተዳደር የጸጥታ ምክር ቤት የከተማዋን ሰላምና ደህንነት ለማረጋገጥና ከሰርጎ ገቦች ለመከላከል በሚል የባጃጅ እንቅስቃሴ ከምሽቱ 2 ሰዓት የሰው እንቅስቃሴ ደግሞ ከምሽቱ 5 ሰዓት በኋላ የተገደበ መሆኑንና ከመንግስት አካላት ውጭ ማንኛውም ሰው የጦር መሳሪያ ይዞ መንቀሳቀስ እንደማይችል ክልከላ ያወጣው ትናንት ነበር።
መስፍንን እናመሰግናለን። ለመጽሔቱ የመጨረሻ ወደ ሆነው ዘገባ እንሻገር። የተባበሩት መንግስታት ድርጅት ተቆጣጣሪ ኮሚቴ ቤኒንና ዚምባብዌ በሀገራቸው በሚገኙ አነስተኛና ገለልተኛ ቡድኖች ላይ ጫና ያደርሳሉ ተብሎ ለቀረበባቸው ክስ ምላሽ እንዲሰጡ ጠይቀዋል። ኮሚቴው ግምገማ እያደረገባቸው በነበሩ 7 ሀገራት ላይ ያገኘውን ውጤትም ይፋ አድርገዋል። የሊሳ ሽላይንን ዘገባ ኤደን ገረመው በመቀጠል ታሰማናለች።
የመንግስታቱ ድርጅት የዘር መድሎን የማስወገድ ኮሚቴ ቤኒን እንደ አውሮፓውያን አቆጣጠር በ2014 ዓ.ም ብሔራዊ ዘረኝነትን፣ የዘር መድሎን፣ የውጭ ሀገር ዜጎች ጥላቻንና አለመቻቻልን የሚቃወመውን ብሔራዊ እቅድ ካጸደቀችበት ጊዜ አንስቶ እስካሁን ድረስ በከፊል ብቻ መተግበሯ እንዳሳዘነው ገልጿል። በዋናነት የቆዳ ቀለም ምጣኔ ችግር ባለባቸው በአልቢኖዎች ላይ መድሎና የጥላቻ ንግግሮች አሁንም እየተበራከቱ ቢቆዩም ኮሚቴው እንደገለጸው በወንጀሎቹ ላይ በመደበኛ መንገድ ቅሬታ ያቀረቡ ሰዎች ግን ጥቂት ናቸው። የኮሚቴው አባል የሆኑት ፓንሲ ትላኩላ ይህ ሊሆን የቻለው የፍትህ ማሻሻያዎች ዙሪያ የግንዛቤ ማነስ፣ በፍትህ ስርዓቱ ላይ እምነት ማጣት ወይም በተጠቂዎች ላይ ሊደርስ የሚችል የበቀል እርምጃን በመፍራት ሊሆን እንደሚችል ገምቷል። አልቢኒዝም ያለባቸው ሰዎች በህብረተሰቡ ላይ በሚደርሰው መድሎ ከሁሉም የበለጠ ተጠቂዎች መሆናቸውን ትላኩላ ይናገራሉ።
In our interactive dialogue with Benin.
ከቤኒን ጋር ባደረግነው ተሳትፋዊ ውይይት ኮሚቴው በአልቢኒዝም የተያዙ ሰዎች ከጥንቆላና ከቆዳ ቀለም ጋር በተያያዙ እምነቶች ላይ በመመርኮዝ ከፍተኛ የአካል ጥቃት፣ መገለልና መድሎ እንደሚደርስባቸው የሚገልጹ ሪፖርቶችን ስጋትን አንስቷል።
ኮሚቴው በቤኒን አልቢኒዝም ያለባቸውን ሰዎች ከእንዲህ አይነቱ አደጋ ለመጠበቅና የትምህርት የጤናና የስራ ዕድል ላይ እኩል ተጠቃሚ እንዲሆኑ ለማድረግ ቆራጥ እርምጃዎችን ሀገሪቱ እንድትወስድ አሳስቧል። ዚምባብዌን በተመለከተም ኮሚቴው የዘር መድሮን ለማስወገድ የወጣውን ስምምነት ተግባራዊ በማድረጉ ረገድ መንግስት በወሰዳቸው አዎንታዊ እርምጃዎች ደስተኛ መሆኑን አስታውቋል። ነገር ግን እንደ አውሮፓውያን አቆጣጠር በ1980ዎቹ በጉካራሁንዲ ግጭት የተፈጸመው ግፍ እስካሁን ድረስ በብሔር ብሔረሰቦችና ህዝቦች ላይ የግጭት መንስኤ ሆኖ መቀጠሉን በሚገልጹ ዘገባዎች መረበሹን ቱላኩላ ይናገራሉ። እንደ አውሮፓውያን አቆጣጠር በ1980ዎቹ በማታቤላንድና በሚድላንድስ ግዛቶች ከ20ሺ የሚጠጉ የንድቤሌ ተናጋሪዎች በመንግስት ኃይሎች ተገድለዋል። ትላኩላ እጅግ ብዙ የጥቃቱ ሰለባዎች እስካሁን ድረስ በአሰቃቂ ሁኔታ ውስጥ ይገኛሉ ይላሉ። እነዚህ ሰዎች ለቅሶና ተስካርን የመሳሰሉ ስነ ስርዓቶች ላይ እንዳይሳተፉ በክልሉ ተወካዮች መከልከላቸው ኮሚቴውን አሳስቦታል ይላሉ።
It urged Zimbabwe to take measures to ensure that mourning and commemorative
Zimbabwe የሐዘንና የተስካር ስነ ስርዓቶች ያለ ገደብና ማስፈራራት ማከናወን እንዲችሉ ቆራጥ እርምጃዎችን እንድትወስድ አሳስቧል። የብሔራዊ ሰላምና እርቅ ኮሚሽን ከግጭት በኋላ ህዝባዊ ዕነትን የሚናገርበት መድረክ በማዘጋጀት ኃላፊነቱን እንዲወጣም ለክልሉ ፓርቲ ጥሪ አቅርቧል።
ኮሚቴው የቤት ሰራተኝነትን በመሳሰሉ ኢመደበኛ በሆነ ዘርፍ ውስጥ የሚሰሩ ሰዎች ላይ እየደረሰ ያለውን አድሏዊ ድርጊትም ተችቷል። ከነዚህ ውስጥም አብዛኞቹ ጥቁር ሴቶች ሲሆኑ ዝቅተኛ ደሞዝና ሰብአዊነትን በሚያጎድፍ ሁኔታ ውስጥ እየሰሩ ያሉ መሆናቸውን ጠቁሟል። የተባበሩት መንግስታት ድርጅት ባለሙያዎች በዘር በመደብና በጾታ የሚደርሰውን መድሎ እንዲቆም ዚምባብዌ የሰራተኛ ህጎቿን እንድታሻሽል ጠይቀዋል።
በማዳመጥ ላይ ያላችሁት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችንን ከመደበኞቹ የሞገድ መገናኛዎቻችን በተጨማሪ በዌብሳይታችን voanews.com ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁም ተከተሉን፣ ተነጋገሩ። በኢንስታግራምና ዩቲዩብ ላይም እንገኛለን። አሁን በአዲስ አበባ አቆጣጠር ከምሽቱ 3:46:40 ላይ እንገኛለን። የትንታኔው መጽሔት በዚህ ተጠናቋል። ወደ ሁለተኛው ምዕራፍ ዝግጅቶች እንሸጋግራለን። የእንቅልፍ ህመም ወረርሽኝ በደቡብ ኢትዮጵያ በደቡብ ብሔር ብሔረሰብና ህዝቦች ክልል ጋሞ ዞን በእንግሊዝኛ ስሊፕ ሴክነስ በአማርኛ እንቅልፍ በሽታ ተቀስቅሶ 3 ሰዎችን ገድለዋል ሲል የዞኑ ጤና መምሪያ ለአሜሪካ ድምፅ ገልጿል። የደቡብ ክልል ህብረተሰብ ጤና ኢንስቲትዩት በበኩሉ ወረርሽኙን ተቆጣጥረነዋል ሲል ለአሜሪካ ድምፅ ተናግረዋል። ዮናታን ዘብዴውስ ዝርዝሩ ይነግረናል።
ሁለት ቀበሌያት ውስጥ ከአንድ ወር በፊት አዲስ በሽታ መከሰቱን በላብራቶሪ ምርመራ አረጋግጠናል ሲሉ ተናግሯል። በበሽታው የተጠቁት በኦሞ ወንዝ ዳርቻና በማዘ ብሔራዊ ፓርክ ዙሪያ የሚኖሩ ሰዎች መሆናቸውንም ገልጿል።
በእኛ ክልል ላይ በባለፈው ወቅት ላይ እንደተባለው በጋሞ ዞን አንድ ኬዝ አግኝተናል። ይህም በምርመራ በላብራቶሪ ምርመራ የተረጋገጠ መሆኑን ለማንሳት ነው። የአፍሪካን ስሊፒንግ ሲክነስ እንደምታውቀው ዓለም ላይ ሰፋ ባለመልኩ የነበረ አሁን እየጠፋ መጥቶ ሳብሳሃራን ካንትሪ ላይ በተለይ አፍሪካ ቀንድ አካባቢ ላይ ያለ በሽታ ነው። እንግዲህ ያው የበሽታ ቅኝት ስራችን ጠንከር መሆኑና በሽታው ላይ በተለይ በአካባቢው ያሉ ባለሙያዎች ባደረጉት ጥረት ህመምተኛ መለየት ተችሏል እና በላብራቶሪ የተረጋገጠ በሽታ መሆኑን ለማንሳት ነው። በማህበረሰብ ደረጃ የተስፋፋ በሽታ አይደለም።
በጋሞ ዞን ጤና መምሪያ የጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዲሬክተር አቶ ታረቀኝ መርዕድ በሽታው መከሰቱ የተረጋገጠው ከቁጫ አልፋ ወረዳ የወባ በሽታ ለመታከም ወደ ሰላም በር የመጀመሪያ ደረጃ ሆስፒታል ከሄዱ ታካሚዎች በተወሰደም የደም ምርመራ በማድረግ ነው ብሏል። በበሽታው 3 ሰዎች ስለሞታቸውም ተናግሯል።
ሰዎቹ ወደ ተለያዩ ቦታ ሪፈር ሲደረጉ ነበር። ለምሳሌ ከቁጫ አልፋ ወደ ሰላም በር ሆስፒታል፣ ከሰላም በር ሆስፒታል አልፎ ወደ ወላይታ ሶዶ አካባቢ ሪፈር እየተደረጉ ሌላ ትሪት እየተደረጉ ህይወታቸውም ያለፉ ዜጎች መኖራቸው ነው። በአጠቃላይ ግን 3 ሰው ነው የሞተው። የሆነ ሆኖ ግን እስካሁን ድረስ ወደ 57 ሰዎችን ስክሪን ለማድረግ ማለት ቴስት ማድረግ ችለናል። እስካሁን ኔጌቲቭ ነው።
የበሽታው መንስኤ ጸጸፍላ የተሰኘ የቆላ ዝንብ ሲሆን ዝምባ ሰዎችና እንስሳትን ስትነክስ በሚታጋባ ተዋስ እንደምትተላለፍ የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ማሙሽ አስረድቷል።
ያው በሽታው ምናልባት እንደ መጀመሪያ በተደረገም ያለ ጊዜ የሚቆይ ነው። አንድ ሰው በዚህ በሽታ ከተያዘ በኋላ ከስድስት ወር እስከ አንድ ዓመት ድረስ ሊቆይ ይችላል ምልክቱን እያሳየ ማለት ነው። በተለይ የመጀመሪያው ስድስት ወር አካባቢ ላይ ወባ የሚመስል የትኩሳት የራስ ምታት ምልክት የሚኖረው ሆኖ በሂደት ደግሞ ቅድም አንተም እንዳነሳኸው ሰውነትን የማድከም በቀን የመተኛት በማታ የመንቃት አይነት ችግሮች አሉ።
በሽታው የሚተላለፍባቸው መንገዶችን ያብራሩት በጋሞ ዞን የጤና መምሪያ ጤናና ጤና ነክ ድንገተኛ አደጋዎች ቅኝትና ምላሽ ዲሬክተር አቶ ታረቀኝ ምልክቶችንም ዘርዝሯል። ኃይለኛ ትኩሳት፣ ራስ ምታት፣ የመገጣጠሚያና የጡንቻ ህመም፣ የማሳከክ፣ በትክክል አለማሰብና የመረበሽ ስሜት፣ እንቅልፍ ማለት እንዲሁም የእጢዎች ማበጥ ዋና ዋናዎቹ ናቸው ነው ያሉት።
ልክ የወባ ስሜት ነው የሚያሳዩትና ስለዚህ ሰዎች ብዙ ጊዜ መጀመሪያ የሚጠረጥሩት ወባ ወይ ታይፎይድ፣ ታይፈስ ምናምን ሊሆን ይችላል። ያልተለመደ በሽታ ከመሆኑ ጋር ሰው ቶሎ ትኩረት አይሰጠውም።
በቂ ሕክምና ካላገኙ ለሞት ያጋልጣል ከሚባለው ከዚህ በሽታ ሰዎች ራሳቸውን መከላከል የሚችሉበትን ዘዴዎች አቶ ታረቀኝ አብራርቷል።
የወንዙም ዳርቻ አንዱ አጋላጭ ሁኔታ ስለሆኑ እዛ ሲሄዱ አለባበሳቸውን ማስተካከል ነው። ሙሉ ልብስ ከላይ ከጭንቅላታቸው ጀምሮ ሙሉ ልብስ እንዲለብሱ ይደረግ የተሻለ ነው። ከዛ ባለፈ እኛ ጋር በእርግጥ የለም እንደ የሚቀቡ ሬፕላንት አይነት የሚቀቡ እንትኖች አሉ፣ ቅባት አይነቶች አሉ፣ የማትወደው ማለት ነው። ከዛ ባለፈ ስላ በባህሪ ደመቅ ያሉ ልብሶችን ስለሚጠጡ ከዘዝ ያሉ አትራክቲቭ ያሉ ልብሶችን ለብሰው ሊንቀሳቀሱ በተቻለ መጠን ግን ያው ወደዛ አካባቢ ፓርኩ ባለበት እና የወንዝ ዳርቻ አጠገብ ባሄዱ ይመከራል።
የቆላ ዝንብ ከሳራ በታች በሚገኙ 37 የአፍሪካ ሀገራት የተሰራጨ ሲሆን በዝንቦቹ አማካኝነት የሚተላለፉ በሽታዎች ከፍተኛ ማህበራዊና ኢኮኖሚያዊ ተጽዕኖ በማድረስ በግንባር ቀደምትነት ይጠቀሳሉ። በሽታውን የመከላከል ስራ በማከናወን ላይ መሆናቸውን የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ማሙሽን ተናግሯል።
ልክ እንደ ወባ ሁሉ እዛ አካባቢ ላይ ያሉ ሰዎች የአጎበር የሚጠቀሙ ከሆነ ከዚህ በሽታም ሊከላከሉ ይችላሉ። ምክንያቱም ዝንባነች የምትነክሰው ሰውነትህን፣ ከዛ በኋላ ወደ ሰውነትህ የያዘችውን በሽታ ታስተላልፋለች ማለት ነው። ስለዚህ አካባቢውን በደንብ የመቃኘት ኬሚካል ከተገኘ ኬሚካሎችን የመርጠት ግንዛቤ የመስጠት ይሄ ምልክት ያለበት ሰው ካለ ደግሞ ወደ አቅራቢያ ሕክምና ሄዶ ተመርምሮ ራሱን እንዲጠብቅ የማድረግ ነው። ስለዚህ እንደ ክልል በሽታውን ለመቆጣጠር ችለናል። በአሁኑ ሰዓት አዲስ ኬዝ እጃችን ላይ የለም። ለዚህ በሽታ ደግሞ ለሕክምና የሚሆንም ግብዓት አሁን እጃችን ላይ ስለደረሰ በሽታው ከእጃችን የወጣ አይደለም። ኦልሬዲ አሁን በቁጥጥር ስር አውለነዋል።
በኢትዮጵያ በሽታው ከ20 ዓመታት በፊት በጋምቤላ ክልል ተከስቶ እንደነበረም ተገልጧል። በአፍሪካ 31 የቆላ ዝንብ ዝርያዎች ያሉ ሲሆን በኢትዮጵያ 5 ዝርያዎች እንደሚገኙም ታውቋል። በአፍሪካ 60 ሚሊዮን የሚገመት ህዝብ ለዚህ በሽታ ተጋለጠ እንደሆነም የዓለም የጤና ድርጅት ሪፖርት አመላክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታን እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዝግጅታችን እንሻገር። የኢትዮጵያ ፊልሞችን ባንክሮ ሲከታተል ለቆየ ተስፋዬ ወንድማገኝ የሚለው ስም አዲስ አይሆንበትም። ተስፋዬ ስራይትን በመሰሉ ፊልሞች፣ ጥቁር ሰውን በመሰሉ የሙዚቃ ቪዲዮዎች ላይ ልዩ ጥበብን በሚጠይቁ የስነ ገጽ ሜካፕ እና የፊልም ገጽ መሰናዶ አርት ዳይሬክቲንግ አሻራውን የተወ ባለሙያ ነው። ከቅርብ ዓመታት ወዲህ ነዋሪነቱን በአሜሪካን ሀገር ያደረገው ተስፋዬ ከሰሞኑ ወጥ የስዕል ስራዎቹን ለእይታ አቅርቧል። ከአጋሮቹ ጋር በመሆን ከሰሞኑ ባሰናዱት የአሌክሳንድሪያ ከተማ የኢትዮጵያውያን የጥበብና ፊልም ፌስቲቫል ላይ አግኝተን የተወሰኑ ጥያቄዎችን አቅርበንለታል። የአሁኑ ትርኢት እንዴት እንደተሰናዳ ቀድሞ ይነግረናል።
ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ሥራዎቿ በተጨማሪ ከአስር ዓመታት በላይ ሕፃናትን የስዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማኅበረሰብ በጎ ፍቃድ ሥራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት፣ ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዲህ ታስረዳለች።
ያው ገና እንደመጣህ እዚህ ሀገር ላይ ያው ህይወትን ኑሮን ማሸነፍ አለብህ። ሁለት ስራ ወይም ከዛ በላይ መስራት አለብህ። ልጅ አለ ምናምን። ግን ከስድስት ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተርሊ የሚባል ስራ አለ ሀገራቸውን እንደዚህ የቀየረው እና ያው ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለው እና ወደ ቤተክርስቲያን ነው የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ ስዕል እናስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወረቀት ሰጠዋቸው። እና በጣም ያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት። እና ሳወዳድረው እኔ መልአክ እየሰራሁ ነው ያደግኩት፣ አበባ እየሰራሁ ነው ያደግኩት፣ እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም የኢትዮጵያ ሕዝብ ነው ያስተማረኝ አርት ስኩል። ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀምሩ ቤተ ክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው። ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ በገበያ ላይ ነው። እነዚህን ከለሪንግ ቡኮች አዘጋጀው እና ደግሞ ፊደሎቹን ራሱ ብሎክ አደረግኳቸው ልጆች እንደ መጫወታ በእጃቸው እንዲይዙት።
በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህጻናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች።
ፊደል የሚለውን ነው። ፊደል የእኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው አይደል? ቅጥያ አለው። እነዛ ቅጥያዎች የት ጋ ነው ያሉት የሚለውን ነገር ልጆች እንዲያውቁልኝ ነው የፈለግኩት እና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራሁላቸው እና ቀለም ሰጥቻቸው ቀቡ። ባክግራውንዱ ሌላ ቀለም ቀቡና በጣም ወደዱት እና በጣም ውጤታማ ሲሆን ያው እስከ ፐ ድረስ ጨረስኩት እና መጽሐፍ አደረግኩት ማለት ነው። ወላጆችም ወደውታል። ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል፣ ግን አጋዥ የትምህርት መረጃ የትምህርት ማለት ቲችንግ ኤድ የምንለው ማለት ነው እንደሱ ያስፈልጋል። እና ለዛ ነው በሱም ብቻ አላበቃሁም። ሀሁ ፊደሎችን እጽፋለሁ። የአመቱ ወራት፣ የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዝኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹን እንዲያስጠና ያው እጠይቃለሁ ማለት ነው።
ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ሕጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች።
በብዙ እምነቶች፣ በማንኛውም እምነት ቤተ ክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን የምናስተምራቸው። በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ። አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸውን እንዲያውቁ እያደረግን እንገኛለን።
ፍቱን፣ ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪ ዘመን እቅድሽ ምንድን ነው? እዚህ ያሉ ትውልድ ኢትዮጵያን ህጻናትን፣ ወጣቶችን በማስተማርና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ አስበሻል?
ይሄ የእኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት ዓመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን። ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከሀያ በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋር እየተጋጨ ያስቸጋሩን ነገሮች አሉ። እዛ አያጅቡ መጣ ምናምን ስትል ወይም ደግሞ አበባ ትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸግ አይነት ነገር አለው እና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ ማለት ነው።
አድማጮቻችንና ተመልካቾቻችን ቀደም ብሎ ለተፈጠረው ስህተት ይቅርታ እንጠይቃለን። የተመለከትናት ከስነ ጥበብ እና የቋንቋ መምህርት የሆነችው ፍቱን ጌታቸውን ነው። ቀደም ብለን ካስተዋወቅናችሁ ከፊልምና ስነ ጥበብ ባለሙያው ተስፋዬ ወንድማገኝ ጋር ያደረግነውን ቆይታ
በማህበራዊ ገጻችን ላይ እናስተዋውቃለን፣ እዛ ጋር እናቀርበዋለን። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና በምስል ምህንድስናው ደግሞ እስካሁን ድረስ አብሮን የነበረው ኤልያስ አስማሪ ነው። መልካም ምሽት ይሁንላችሁ። መልካም የሳምንት ማብቂያ እንዲሆንላችሁም ተመኝተናል። ደህና ደሩ። Thank you.